ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይሰማሉ።
ይህ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ሞት ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው።
የሰማችሁት አብይ አለምን ነው። አብይ ሙሉ ኢኮሎጂ የተባለ በርካታ አርሶ አደሮችን እየጠቀም የሚገኝ ኢኮሎጂ ያቋቋመ ወጣት ነው። ሙሉ ታሪኩንና ሙሉ ጉዞውን በምሽቱ ያጫውተናል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ወደ መጀመሪያው መሰናዶ ከማለፋችን በፊት የመሸጋገሪያው ሙዚቃ ሰምተን እንመለሳለን። ሙሉ ኢኮሎጂ በወጣት አብይ አለም አማካኝነት የዛሬ 4 ዓመት ገደማ ነው ስራውን የጀመረው። በዋናነትም የማህበረሰብ አኗኗርን ማዕከል ያደረገ የቱሪዝም ዘርፍ ላይ ትኩረትን አድርጓል። እንግዶች ትክክለኛውን የኢትዮጵያ አርሶ አደር ህይወት እንዲያውቁ፣ ራሳቸውን በእርሻና በሌሎች ነገሮች ላይ ተሳትፈው እንዲመለሱም ያደርጋል። ከዚህ በተጨማሪ የአካባቢው አርሶ አደሮች ህይወታቸው እንዲቀየር ለማገዝ እየሰራ መሆኑንም ሰምተናል። ኤደን ገረመው ከወጣት አብይና እንዲሁም ደግሞ ተጠቃሚ ከሆኑ አርሶ አደሮች ጋር ያደረገችው ቆይታ በመቀጠል ይሰማል።
ሙሉ ኢኮሎጂ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣመ ጊዮርጊስ ተሰኘ አካባቢ የዛሬ 4 ዓመት ነው ስራውን የጀመረው። የሙሉ ኢኮሎጂ አላሚና ወጣኝ እንዲሁም መስራች አብይ አለም በዚች ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ ይህ እንዴት ውጤት ሊኖረው ይችላል ተብዬ ነበር ይላል።
እንዳጋጣሚ ይህን ፕሮጀክት እኔ ተመርኩበት አካባቢ ስሰራ ምንም ፈረንጅ መታቅም ነበር የሚታወቆት አልነበረም። ስለዚህ ቻሌንጅ የነበረው ምንድን ነው? ፈረንጆች ወይም እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አደለ እንዲህ እንግዳ ሊመጣ የሚችላል ብሎ ብዙ ቻሌንጅ ነበረው እና ያ ነገር ብዙ አድክሞኛል። ለመናገር ብዙ እንዳንራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይህ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ሞት ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው።
ሙሉ ኢኮሎጂ ተፈጥሮን፣ አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል።
የተወለድኩት እንደ ማንኛውም የአርሶ አደር ልጅ ቤተሰብ ነው የተወለድኩት። ደብረ ማርቆስ ወደ 80 ኪሎ ሜትር ይገባል። ምዕራብ ጎጃም ደጋ ዳሞት ወረዳ ነው የተወለድኩት። ጣመ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በስምንት ዓመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከ14 ዓመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ የማሳልፈው ኢትዮጵያን በመጎብኘት ነበር እና ከዚያ በኋላ ኢንትረስት እያየሁ ሲመጣ ወደ ቱሪዝም ገባሁኝ። ቱሪዝም አጠና ነው ማለት ነው። ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከ14 ዓመት በኋላ ነው ወደ ገጠር እጁን አግኝቼ የተመለስኩት እና ስመለስ ድሮ ልጅኝ የማውቀው ተራራ ተሸርሽሮ ጫካው፣ ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጅኝ ስወጣ እንደጠበቅኩት አላገኘውም እና ያን አካባቢ እንዴት አድርግ ነው ወደ ነበረበት መመልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች ሳገኝ የማወራው ስለ ህልሜ ነው። ቦታዎችን ስጎብኝ እንዴት አድርግ ነው ያንን ሀሳቢን ወስጄ ከህብረተሰቡ ጋር አጣምሬ እንፈጥር ብዬ አስብና ጨነቅ ነበረ።
ይህ ጭንቀቱ ግን ምን አልቀረም። የአሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና አላማው አካባቢ ጥበቃ የሆነው ሙሉ ኢኮሎጂ ከ60 አባወራዎች ጋር በመቀናጀት መመስረቱን ይገልጻል።
ኢትዮጵያ ስናስብ 80% ገበሬ ነው ካል የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩን ማህበረሰብ አላካተተ ብዬ ስላመንኩኝ ይህንን ነገር በተግባርና በጣላይ ማሳየት ፈለግኩኝ። ስለዚህ እኔ አካባቢ ደግሞ በአብዛኛው ከተፈጥሮ በላይ ህዝብ አለ፣ ባህል አለ እና እይታውን ደግሞ እንዲረዝም ደግሞ እዚ አካባቢ ያሉ ቱሪዝም መልምች ነገሮችን ማጎልበት ወይም መፍጠር ምሮራ ያተኮርኩ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው። ያ ማለት ምንድን ነው? ሙሉ በሙሉ አለ ሲሚንቶ፣ አለ ቆርቆሮ፣ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። ኢቭን የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች ተጠቀም ነው። ስንት ቤታችን ኮምፖስት ነው። ወደ 8000 ጂሶ ተጠቅመናል። ከዛ ላይ ስንት የተጠቀምንበትን አንድ አመት ካቆየ በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የእውቀት ማዕከል ጭምር ነው ለገበሬውም። እና እንግዲያው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው።
በሙሉ ኤኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል።
እንግዳው መጀመሪያ ይመጣል። መንገዱ ረጅም ስለሆነ እንዲያርፍ እንደምናረገው በሚቀጥለው ቀን ጠዋት ላይ ስለ ፕሮጀክቱ፣ ስለ አካባቢው፣ ስለ ሁሉ ነገር ቅርጽ አደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ያለውን ጠላውን ያለውን አረቄውን ይዞ ይመጣል። የማታ የሳዳር ጨዋታ አለ ከገበሬው ጋር ፉከራ፣ ቀረርቶ፣ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ ይሆናል። እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጎብኝ ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን እርሻ ካለ እርሻ ያርሳሉ፣ አጨዳ ካለ ያጭዳሉ፣ በራይ ካለ ያበራያሉ። ማንም የገበሬዎች ስራ መስኬትን ጀምሮ ይሰራሉ ማለት ነው። እና በወር አንድ ጊዜ ደግሞ ሚካኤል ማህበር አለን። 120 ሰው ነው የሚጠጣው፣ 3 ሰው ነው የሚያወጣው።
አቢ በአካባቢው ካሉ 60 አባወራዎች ጋር ባለፉት 4 አመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል።
በመጀመሪያ ወፍጮ መንደር ውስጥ 3 ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአርሶ አደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸው የሚያጠፉት እና ገንዘባቸውም ጉልበታቸውም ወረፋው መኖር እና አሁን 2 የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው። በናፍጣ የሚሰራ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡም ዝቅተኛ የሆነ ዝን እስከ 20 ኪሎ ሜትር ድረስ መጥቶ የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ። ሁለተኛ ወደ 6 የውሃ ፓምፕ ጠይቆ አርክቶች አለም አሉ። ሌላው ምንድን ነው የአመጋገብ ስርዓቱ። አሁን ብዙ ጊዜ ድንች አለ ሽሮ ምን የሚጠላ የነበረው ወይም 2-3 ዶሮ ኑሯቸው እንቁላሉን ሽጠው ለውስጥ ነበር የሚያወጡት። አሁን ግን ብዙ ዶሮዎች አርብሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ለሎጅም ግባት እንዲሰጡ እያደረግን ነው። የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ ነበረ፣ አሁን በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ፣ የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ 5 ሄክታር የነበረውን 10 ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንግድ ነጻ አድርገዋል። የአስተሳሰብ ለውጥ አመጥተዋል። በጣም በፍቅር እንግዳ ይቀበላሉ፣ እርስ በርስ ይግባባሉ።
አርሶ አደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጅ ከገበሬው ጋር በመሆን ስላስመዘገባቸውና ስለሰሯቸው ስራዎች እንዲህ ይገልጻሉ።
አሁን ጭራሽ የጎመን አትክልትና የውሃ ፓምፑ በጣም ጠቅመናል። ወፎች ጠቅመውናል። ፈራሞች የውሃ ፓምፖች ጠግበውናል። የጠጉር ማሽን ምን በአይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። ሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አጥቦ ተጓል። እንግዲህ በአይነት የቋንቋ ትምህርት ይማራሉ፣ መዋለ ሕጻናት ብለው ይማራሉ። ያው ጀርመን ደግሞ መምህር ይመድብልናል ብለን እናስባለን። የድሮ ቀርቶ መቼም ድሮ ጫካ ነበረ፣ በጣም መንኖ ጠፍቶ ነበረ። አሁን ግን እንደገና አበባ ሆኖ ዱሩ ስታዩት ማዛው የማዛው ሽታ ይበቃል እንኳን ሌላ ነገር።
ሙሉ ኤኮሎጅ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ. We'll be right back.
በማዳመጥ ላይ በመመልከት ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጮቻችን፣ እናንተም እንደምታስታውሱት ከጥቂት ሳምንታት ወዲህ ወጣቶችን በተለያዩ ጉዳዮች እያወያየን እንገኛለን። በቅርቡ ካደረግናቸው ውይይቶች መካከል አንዱ በውጭ ሀገራት የሚኖሩ ወጣት ኢትዮጵያውያን ተማሪዎች ልምዳቸው እንዲያካፍሉ የጠየቅንበት ይገኛል። ከዚህ ውይይት ቀንጭበን ልናስደምጣችሁ ነው፣ ልናሳያችሁ ነው። ተወያዮቻችን ደግሞ በፍራንሲስኮ መንሪቫ ዩኒቨርሲቲ ተማሪ የነበረው ናትናኤል ታምሩ፣ አሁንም ተማሪ ነው፣ እርግጥ የአርቲፊሻል ኢንቴሊጀንስ ትምህርት ክፍል ውስጥ ተማሪ ነው። እንዲሁም ደግሞ በጆርጅ ታውን ዩኒቨርሲቲ የሁለተኛ ዲግሪ ትምህርቷን በተለይ በግሎባል ሄልዝ ሎው ላይ ያጠናችው ሊዲያ እንቁባሪ ደግሞ ሌላ እንግዳችን ነበረች። አስቀድመው ያወያዩን ወይንም ደግሞ ያወጉን ጉዳይ ይህንን እድል እንዴት እንዳገኙ ነበረ። ከሱ ተነስተን ሌሎች ጥያቄዎችን አንስተንላቸዋል። ውይይቱን ቀንጭበን ሰምተን እንመለስ።
ቀደቀደቅ የማነሳው የላንጉጅ ነው። የሆነ ላንጉጅ ያስፈልጋል። ከዛ በተጨማሪ ከስራ ከራ ጊዜ ሚላቸው ወይም ከትምህርት ወይም ከአካዳሚ የተለያዩ ፓርቲሽን የተለያዩ ፓርቲሽን ማድረግ ጋር ለምሳሌ የተለያዩ ቀዳዳዎች ለተለያዩ ለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞለሞ ኢንቨስት ወይ ወይ በአሜሪካ ባሉ ተቋሞች ውስጥ ተቀባይነትን ተፈላጊነት አላቸው። ከዛ ውጪ ደግሞ ስትሮንግ የሆነ አካዳሚክ ባክግራውንድ ያስፈልጋል ማለት ነው። እነዚህን ካሟላ በኋላ የተለያዩ ኢሲዎችን ትጠፋለ፣ የተለያዩ አፕሊኬሽኖች አሉ የሚሞሉ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱን መሙላት ይጠበቅብቸዋል ማለት ነው። ግን ቀጥታ ሂዶ አፕላይ ከማድረግ እንደኛ አይነት ሪሰርቾችን መስራትና ፕሮግራሞች ላይ መሳተፍ አሪፍ ነው ብዬ አስባለሁ። በዋናነት የሚጠቀሰው ፕሮግራም ቢኖር ስተዲ ኢን ዩኤስ የሚባል ፕሮግራም ነው። በኢትዮጵያ የአሜሪካ ኤምባሲ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እንደዚህ አይነት ፕሮግራሞች አሉት። ስለዚህ ተማሪዎች እነዚህ በአቅራቢያቸው ያሉ ፕሮግራሞችን በመሳተፍ ቤዚክ ስኪል ማግኘት ይችላሉ ብዬ አስባለሁ።
በጣም አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ፣ በሀገር ውስጥ በነርሽበት ጊዜ የህግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የህግ ትምህርት ቤቶች መካከል አንዱ በሆነው ጆርጅ ታውን ዩኒቨርሲቲ ውስጥ እድል ለማግኘት እንዴት ቻለሽ? ሌሎችስ ተመሳሳይ እድል ለማግኘት ምን መግ ያለባቸው የሚለውን አጠር አድርገሽ አጋሪ።
እኔ ጨረስኩት ኢትዮጵያ ያለው። ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብኝ መጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ ጀመርኩኝ። ከዛ በኋላ አንድ ባለሙያ አገኘው። የሚገርመው ከዛ በፊት የተወሰኑ ሁለት ወይም ሶስት ሰዎች ብቻ ነበሩ ይሄንን ፊልድ ያቀኑት። ስለዚህ እነሱን ማናገር ጀመርኩኝ። በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ። በዛ ሂደት መጣው ኢትዮጵያ ውስጥ ይሄ ትምህርት አይሰጥም ግሎባል ብሎ የሚባል በኢንተርናሽናል ኮንተንት ያለው ትምህርት የለም ሄልት ሎ ላይ። ስለዚህ ሌላ ሀገር መምጣት ነበረብኝ። ጆርጅታውን ዩኒቨርሲቲ ደግሞ ለዚህ ሙሉ ያዘጋጀው የራሱ የሆነ ፕሮግራም ነበረ። ሙሉ የሆነ ስኮላርሺፕ የማግኘት እድልም ነበረ። በዛ ሂደት ነው የመጣሁት።
በጣም አመሰግናለሁ ሊዲያ። እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው። የትምህርት አሰጣጡም ከሞላ ጎደል ልዩነቶች አሉት። ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት መሆን አለበት በሚለው ላይ የተወሰነ ሀሳባችሁን አጋሩን። ናትናኤል፣ ወደ አንተ ልመለስ።
ሶስት ነገሮችን ይጠብቃሉ ብዬ አስባለሁ ከኔ ተሞክሮ። የመጀመሪያው አካዳሚክ ነው። አካዳሚክ ማለት ተማሪዎች በትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው። በዚህ በጣም ብዙ ዲስትራክሽኖች ይጠብቃቸዋል። ስለዚህ ፎከስዱ ነው ትምህርታቸው ላይ አተኩረው አካዳሚካሊ ሰክሰስፉል መሆን ይጠበቅባቸዋል። ከዛ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሺፖች፣ ኦፖርቹኒቲዎች፣ ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አረጋቸዋለሁ። ለዚህ ደግሞ ትልቁ ነገር ኔትወርኪንግ ነው። ሰዎች ጋር መገናኘት፣ ኢንተራክት ማድረግ፣ ታይም ማኔጅ አድርጎ ኤክስፒሪየንሶችን መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው። ሶሻል ላይፍ ላይ ከተማሪዎች ጋር እርስ በርስ የሚኖራቸው ግንኙነት፣ ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትም ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል ስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊ እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው።
አመሰግናለሁ ናትናኤል። ሊዲያ ወደ አንቺ ልመለስና ቀደም ብለን እንደጠቀስ ነው የባህል ልዩነቱ አለ፣ የትምህርቱ አሰጣጥ ልዩነትም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድን ናቸው ወደዚህ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ?
የባህል ልዩነቱ እዚህ አካባቢ ዲሲ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል፣ ብዙ ኢትዮጵያውያን ስላሉ እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ። ነገር ግን በተወሰነ ደረጃ አይቀርልንም እና የባህል ልዩነት እንደሚኖር ከምናወራበት ከአወራራችን ጀምሮ ክላስሩምን በምንሄድበት ጊዜ ኢንተራክት የምናደርግበት መንገድ የእኛና የሌሎች ዜጎች በጣም የሚለያይ እንደሆነና ያንን ስንመለከት ደግሞ እንዴት አንድ እናደርገዋለን የሚለውን ነገር ቀድመው ሰዎች ቢዘጋጁበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን። በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መጥቶ በሚማርበት ጊዜ ኖቲስ የሚያደርገው ሌሎች ሰዎች ከዛ የባሱ እንደሆኑ ነው እና በጣም ብዙ ዲስከሽን አለ፣ በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም ኢትዮጵያ እንደምናውቀው እና እንደኖርንበት። እሱ የባህል ልዩነት አለ። በተጨማሪም ብዙ ሰዎች ላይ ራሴን ላይ ያየሁት ነገር ከሰዎች ጋርም ሳወራ እነሱም እንደሚጋሩኝ ያወቅሁት ሌላው ነገር አንዳንድ ጊዜ ላይ የአካባቢ የሚፈጥርብን ስሜት የሚፈጥረው ሂሚሊቲ ያለ ወይም እዚህ ጋር ቢሎንግ አድርጋለሁ የሚለውን ጥያቄ ይፈጥራ። ነገር ግን እሱን ማለፍ ያስፈልጋል። አዎ ቢሎንግ ስለምናደርግን የመጣ ነው ስላገኘ ነው እና ስለሚገባንም ነው እዚህ ጋር የደረስ ነው ብሎ የማሰቡን ሜንታሊቲ ሰዎች ይዘው መምጣት ይኖርባቸዋል። የትምህርት አሰጣጡ በጣም ኢንቴንሲቭ ነው። እኔ ያገኘሁት እንደዛ ሆኖ ነው። በጣም ዝርዝር ነው፣ ነገር ግን በሚገባ መልኩ የሚሰጥ ትምህርት ነው። ጥልቀት አለው፣ ነገር ግን በዛው ልክ ደግሞ በቂ ሪሶርሶች አሉ። ከሰው ጀምሮ መጽሐፍትም በተለያየ ፎርማት ሁልጊዜም አሉ። እንደዚሁም ፕራክቲካል የሆነ ለርኒንግም አለ። ቅድም ናትናኤል እንዳለው ኢንተርንሽፕ ሊሆን ይችላል፣ ፕራክቲካም ኮርሶች ሊሆን ይችላሉ። ከውጭ ካለው ነገር ጋር ኢንተራክት እንድናደርግ ብዙ መንገድ ከፈታሉ። ያ ደግሞ ዛሬ ላይ ያለውን ብቻ ሳይሆን ከዛ በኋላ ያለውንም ሽፍ በማድረግ ይረዳል። ኔትወርክ ከሰዎች ጋር ከኦርጋናይዜሽኖች ጋር ኔትወርክ ማድረግ የሚቻልባቸው መንገዶች አሉ። ይሄም ቅድም ባልኩ ወደፊት ላሉ የስራ እድሎች የሚያመቻች ይሆናል። ስለዚህ ሰዎችን የማወቅ ቀጣሪዎችን የማወቅ እና እኛ በስፔሲፊክ በሆነ ልንሰራበት በምንፈልገው ኤሪያ ላይ ምን እንዳለ እና ማን እንዳለ ለማወቅ በሮቹን ይከፍታሉ። ስለዚህ የትምህርት አሰጣጥና የባህል ልዩነቱ በዚህ መልኩ ነው። የሰሩ መማር የግድ የሚሆንበትም ሁኔታ ሊኖር ይችላል። ፋይናንሽሊ የትምህርቱ ወጪ ወይም ቱዊሽኑ ወይም የኑሮ ወጪም እንዲሁም ተያያዥ የሆኑ ወጪዎች ይኖራሉ፣ የኢንሹራንስ፣ የመጽሐፍ የመሳሰሉት። ስለዚህ እነዚህንም ቀድሞ ማሰብና መዘጋጀት ያስፈልጋል። በብድር መልኩ ነው የሚሄደው፣ በስኮላርሽፕ ነው። የስኮላርሽፕ የምን ያህል ያሉን ይሸፍንልኛል፣ ሌላውን እንዴት አድርገዋለሁ፣ እየሰራው ብማር ምን አይነት ስራ ነው የሚሰራው የሚለውንም እና ያ ደግሞ ትምህርቴን እንዴት አድርጎ ተጽዕኖ ሊያሳድርበት ይችላል የሚለውንም ቀድሞ ማሰብ ጥሩ ይሆናል።
ሊዲያንና ናትናኤልን በአድማጮቻችን እንዲሁም በተመልካቾች ስም አመሰግናለሁ። በነገራችን ላይ ተመልካቾቻችን፣ አድማጮቻችን የዚህ ውይይት ሙሉ ቅጂ በዌብሳይታችን ላይ ስለሚገኝ በዚያ ሄዳችሁ እንድታዳምጡት እንጋብዛለን። ወደ ቀጣዩ መሰናዱ እንሻገር። በዚህ ሰሞን በሐረር ከተማ የሸዋል ኢድ ተከብሯል። ይሄ በዓል ሸዋል ኢድ ከዚህ ቀደም የሐረር ሴቶች ባላቸው አልባሳትና መዋቢያዎች አጊጠው በአደባባይ ሲጨፍሩ የሚውሉበት ብቸኛው ቀን ስለነበረ ወንዶችና ሴቶች በግላጭ የሚተያዩበት ብቸኛ አጋጣሚ እንደነበረ ተሳታፊዎች ይናገራሉ። በዚህ ምክንያት በዓሉ እንደ መተጫጫ ይቆጠርም ነበር ይላሉ።
ከባበሩ መነሻ በእርግጠኛነት ለመናገር አስቸግራል የሚባለው ሸዋል ኢድ የረመዳን የጾም ወር ካለቀ በኋላ የሚጾሙትን ስድስት የሸዋል ኢስላማዊ ወር የጾም ቀናት መጠናቀቅን ተከትሎ የሚከበር በዓል ነው። የክልሉ ባህልና ቱሪዝም ጽህፈት ቤት ምክትል ኃላፊ አቶ አዩብ አብዱላሂ ሸዋሊድ ሃይማኖታዊ ሳይሆን ባህላዊ በዓል እንደሆነ ተናግረው በዓሉ መከበር ከጀመረም 500 ዓመታት ገደማ አስቆጥሯል ብለዋል። ሸዋሊድ ከኢድ እስከ ኢድ በሚለው ሀገር አቀፍ መርሃ ግብር ትኩረት ተሰጥቶት መከበሩ ሸዋሊድንም በዓለም አቀፍ ቅርስነት ለማስመዝገብ የሚያደርጉትን ጥረት እንደሚያግዝ የክልሉ ርዕሰ መስተዳድር አቶ ወርዲን በሪ ተናግረዋል።
ከኢድ እስከ ኢድ ወደ ሀገር ቤት መርሃ ግብር ከሸዋል ኢድ ባህላዊ ፌስቲቫል ጋር ተቀናጅቶ መካሄዱ ሸዋል ኢድን ይበልጥ የሚያደምቀውና በዓለም ቅርስነት ለማስመዝገብ የሚደረገውን ጥረት የሚያጠናክር ከመሆኑም በላይ የባህል የቅርስና የቱሪዝም ሀብቶችን በመጠበቅ በመንከባከብና በማበልጸግ ከዘርፉ ሊገኝ የሚችለውን ዘርፈ ብዙ ጠቀሜታ አሟጦ ለመጠቀም የሚደረገውን ጥረት የሚያጠናክር እንደሚሆን እምነት የጸና ነው።
በዓሉን ለማክበር ወደ ሀረር ከተማ የመጡትና በደቡብ ሱዳን የኢትዮጵያ አምባሳደር አቶ ነቢል ማዲ በበኩላቸው በዓሉ ከሀረሪዎች አልፎ ሌሎችንም የሚያስተሳሰር ነው ብለዋል።
በዋነኝነት የመተሳሰብ ስለዚህ በጋራ የምኖር ባህልን የሚያጠናክር ነው። ስለዚህ ይሄ ተጠናክሮ መጠናከር ያለበትና የኢትዮጵያን ሕዝብ በጋራ የተለያየ ሃይማኖት የተለያየ ባህል ቢኖረውም ዋና ኢትዮጵያውያን የሚታወቁበትን የመቻቻል አብሮ መኖርን በተለይ ሀረሪ ክልል ሀረር ከተማም በዩኔስኮ የተመዘገበችበትን የመቻቻልና የሰላም ከተማነቷን የበለጠ የሚያጠናክር ነው።
በዓሉን ለማክበር ከአሜሪካና ከአዲስ አበባ የመጡ የብሔሩ ተወላጆች በእነሱ ዘመን አብዛኞቹ ትዳሮች መሰረቱ የነበረው በሸዋሊድ ቀን በሚደረግ መተጫጨት ነበር ይላሉ።
የእኔ ስም መሐመድ ሸሪፍ ይባላል። የመጣሁት ከዋሽንግተን ዲሲ ቨርጂኒያ ነው። ለበዓሉ ነው የመጣሁት። በሌላ ብሔር በሎሚ ነበር የሚወራወሩ። በዛ ግን በሎሚ አይደለም፣ እንዲሁ በአይንና በጥቅያ በቃ በመፈቃቀል ነው በዛ መሰረት የሆነ ማለት ነው።
ይሄ ባህል ከሶሻል ሚዲያ ሳይኖር በፊት የነበረ ባህል ነው። ምክንያቱም በድሮ ጊዜ ሶሻል ሚዲያ የሚባል ነገርም ሳይኖር የማይገናኙ እጮኞች ካሉ አይቶት ያችን ሴት ማግባት የሚፈልግ ከሆነ ከቤት የማትወጣም ሴት ካለች የዛንታም ይፈቀድላታል። ምክንያቱም የሀረሪ ባህል ስለሆነ ለትዳር የደረሰች ሴትም ሁሉም ስለሚወጡ በዛ ታይም ላይ ይፈቀዳል ማለት ነው። የሚፈልጋትን ሴት ሆነ የምትፈልገው ወንድ በታዩበት ታይም ፋሚሊ ይፈቅዳል። ሶሻል ሚዲያ ራሱ ሳይኖር ማለት ነው በዛ ታይም ለዛ ያው ሚዲያ ችግር የለውም በዚህ ላይ አሁንም የቀጠለ ስለሆነ ማለት ነው።
ስሜ አስሊሀ መርዋን ይባላል። ይሄ ባህል እንደሚታወቀው ሁሉም ብሔር ብሔረሰቦች ተሰብስቦበት በምግብ በተለያየ ፕሮግራም አይነት ተሰብስቦበት የሚደረግ ነገር ነው። እንድሮ አከባበር በተለየ ነው የተከበረው ማለት ነው። ከዚህ በፊት በደንብ ይከበራል፣ ግን እንደዚህ አመት የተከበረ የለም። የዚህ አመት የተከበረው የለ ልይት ብሎ ነው የተከበረው። በጣም በቃ ብዙ አይነት ፕሮግራም አለ፣ በብዙ ቦታ ነው የተከባበረው እና የዚህ አመት ፕሮግራም የሌለ የተለየ ነው።
ይባላለሁ በሀረሪ ከተማ ነዋሪ ነኝ። የሀረሪ ብሔር ተወላጅ አይደለሁም፣ ሙስሊም አይደለሁም። ግን በዓሉ የሀረሪ ብሔር የሚያከብረው በዓል ቢሆንም ሌሎች ብሔሮችም ሌሎች ሃይማኖት ያላችሁ ወጥተው ያከብራሉ እና ስሜቱ ደስ ስለሚል ያለው ሁኔታ ድባቡ ደስ ስለሚል እዛ ነው ወጥተን እናከብራለን። የመጀመሪያ አይደለም ስወጣ ደስ ይላል። በዓሉ ማክበሩ አንድነቱ ደስ ይላል። ይሄ የሀረሪ ክልል ብቻ ተወስኖ ሳይሆን ሌሎችም ሙስሊም ያልሆኑ የእስልምና ተከታይ ያልሆኑ ወጥተው በዓሉን ያከብራሉ።
ሙሉ ቀን ሙሉ ሌሊት ለ24 ሰዓት ሳይቋረጥ የሚከበረው ሸዋሊድ እስከ ንጋት ድረስ ከጀጎንዱ ክበር እስከ ፈላና በር ያለው መንገድ ሰዎች ሲርመሰመሱበት፣ ወጣቶች ሲጨፍሩበት፣ ፈጣን ምግብና ጣፋጭ ቸርቻሪዎች ደግሞ ሲሸጡበት አድረዋል። በዓሉ በኤግዚቢሽን በጉብኝትና በሲምፖዚየም ጭምር ለሶስት ቀናት ተከብረዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለቀደመው ዘገባ በእጅጉ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ መጨረሻው የዕለቱ መሰናዱን ሻገር። ኬንያ ባለፈው ዓመት ሰኔ ወር መጨረሻ ላይ የስደተኞችን መጠለያ ካምፖች ለመዝጋት ከማቀዷ በፊት በአገሪቱ ለሚገኙ ግማሽ ሚሊዮን ስደተኞች የተሻለ ትምህርትና የስራ ዕድል ለመስጠት በመወሰኗ ተመስግና ነበረ። አንዳንድ ስደተኞች ግን አሁን እድሉን ከሚያጎናጽፈው ሕግ ተጠቃሚ ለመሆን ሞክረዋል። ብዙዎቹ ግን በስራ ላይ በሚፈጠር መድሎና ለትምህርት በሚሰጠው አነስተኛ ገንዘብ ድጋፍ የተነሳ ከፍተኛ ፈተና ገጥሟቸዋል። የጁማ ማጂንጋን ዘገባ ደረጀ ደስታ እንደሚከተለው ያሰማናል።
አጃ ጃክ ዝናባማ በሆነው አንዱን ቀን ጉዳዩን ለማመልከት እየሞከረ ነው። የ28 ዓመት ስደተኛው ያደገው በሰሜን ኬንያ በካኩማ ክፍለ ግዛት በሚገኘው መጠለያ ካምፕ ውስጥ ነው። አንድ ቀን በአንድ ትልቅ የህግ ተቋም ውስጥ እንደ ተሟጋች ሰራተኛ ሆኖ ለመስራት እድል ይኖረኛል ብሎ አስቦ አያውቅም። አጃክ ለዚህ ያበቃውን አዲሱን ህግ ያመሰግናል። አሁን ለሱም ሆነ በግማሽ ሚሊዮን ለሚቆጠሩ ስደተኞች በቀላሉ ስራ ማግኘት ያስችላል። በኬንያ የደቡብ ሱዳን ስደተኛ የሆነው አጁክ እንዲህ ይላል።
እነዚህ ሁሉ ነገሮች ለማድረግ ለምሳሌ ጥናታዊ ምርምር ማድረግ ከመጀመር በፊት ፍቃድ ማግኘት ይኖርብሃል። የኢንተርንሺፕ ስራ ከመስራት በፊት የኢንተርንሺፕ ፍቃድ ያስፈልጋል። ስለዚህ ያ ማለት አሁን ተጨማሪ የሚያስፈልግ ነገር አይኖርም። የሚጠይቀው ነገር ቢኖር የብቃት ጉዳይ ብቻ ነው።
የኬንያ የስደተኞች ህግ ሆኖ ጸድቆ የወጣው ባለፈው ዓመት እንደ አውሮፓ አቆጣጠር በ2021 ነው። ስራ ላይ መዋል የጀመረው ግን በዚህ ዓመት የካቲት ወር ነው። ለስደተኞች በርካታ ጥቅሞችን አስገኝቷል። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሳኒያ እንዲህ ይላሉ።
Biggest problem that refugees have had in this country since 1991.
እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በዚህ ሀገር ለሚገኙ ስደተኞች ያለው ትልቅ ችግር በተለያዩ የመጠለያ ካምፖች ውስጥ ለመኖር ማሟላት ያለባቸውን አስፈላጊ የፖሊሲ መስፈርቶች ማወቅ ነው። እንደ አውሮፓውያን አቆጣጠር በ2021 የስደተኞች ህግ ውስጥ ያየነው እነዚህን ነባር ህጎች ለመለወጥ የሚደረግ መኖሩን ነው።
የመብት ተሟጋች የሆኑት አዲ አቹል ይህን ለችግር የተጋለጠ ማህበረሰብ በብዙ መንገዶች ይታደጋል። ይሁን እንጂ ስደተኞች በሚገባ ያውቁት ዘንድ ብዙ ስራ መስራት ይኖርበታል። እንዲህ ይላሉ አዲ አቹል።
ፖሊሲዎች ዝም ብለው ንድፈ ሀሳቦች ናቸው፣ ተግባራዊ አይደሉም። ብዙ ጊዜ አዎ ይወጣሉ፣ ይፈረማሉ። ይሁን እንጂ እነዚህን ፖሊሲዎች ስደተኞች ላይ ተፈጻሚ አይደረጉም። ስለዚህ ማንም ተግባራዊ ስለማያደርጋቸው መረጃዎችን ማግኘት ይቻላል። እነዚህ ፖሊሲዎች እንደተፈረመባቸው ስለሚያውቁ ፖሊሲው እንዲህ ወይም እንዲያ ይላል እያሉ በሱ መሰረት ይንቀሳቀሳሉ።
ለአጃክ አዲሱ ህግ ከዚህ በተሻለ ሌላ ጥሩ ጊዜ ሊመጣ አይችልም። የስደተኝነት ደረጃው ወደ ኋላ የተመለሰ ቢሆንም አዲሱ ህግ እንደገና ተቀባይነትና ስራም እንዲያገኝ በኬንያ ከፍተኛ ፍርድ ቤት ሙሉ የጥብቅና አገልግሎት እንዲያገኝ አመቻችቶለታል። አጁክ ጃክጃ በኬንያ የሚገኝ ስደተኛ ነው።
ስደተኞች ምንም ገደብ ሳይኖርባቸው የተወሰኑ አገልግሎቶች እንዲያገኙ ያስችላቸዋል። ብዙዎቹ ተስፋ ማድረጋችንን የተመለከታችሁት ለዚሁ ነው።
አዲሱ ህግ የኬንያ መንግስት ስደተኞችን ወደ ማህበረሰቡ በማቀፍ በመጪው ሰኔ መጨረሻ የስደተኞችን መጠለያ ካምፕ ለመዝጋት የሚያደርገው እቅድ አካል ነው። አንዳንድ ተቋማት ብዙ ስራዎች መስራት ይኖርባቸዋል ይላሉ። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሱ አንያ እንዲህ ይላሉ።
መንግስት ስራ ላይ ያለውን የጊዜ ሰሌዳ ማየት ይኖርበታል። ስለዚህ አሁን እንደ አውሮፓ አቆጣጠር በ2021 የወጣውን የስደተኞች ህግ በማየት እዚህ ሀገር ስደተኞችን እንዴት መያዝ አለብን መመልከት ይችላል። ስደተኞችን ከመጠለያ ካምፖች የምናሻግራቸው እንዴት ነው? ምክንያቱም ወደ መፍትሄው የሚወስደን ፍኖተ ካርታ ያስፈልገናል።
አዲሱ ህግ መሰናክሎችን በማስወገድ ለስደተኞች የትምህርትና የስራ እድሎችን የሚያገኙበት መንገድ የሚፈጥር ቢሆንም መጠነ ሰፊ የሆነውን ችግር ሙሉ ለሙሉ ለማስወገድ ረጅም ጊዜ የሚወስድ መሆኑን ባለሙያዎች ይናገራሉ።
ብቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። ሳስተናግዳችሁ የነበርኩት ሀብታሙ ስዩም ነኝ። ንጉሡ ታምሬ ደግሞ በድምፅና ምስል ምህንድስናው እስከነበረ መልካም ምሽት ይሁንላችሁ።